በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ታህሳስ 15 2011 ፕሮግራም አሁን ጀመረ።
ግንቢ ውስጥ ከትናንት ጀምሮ መረጋጋት አለመታየቱ ተገልጿል።
ታናሽ ወንድሜ ነው፣ 23 ዓመቱ ነው። ወንድሜ እንደመከል ባደረጉት።
ብርቄ አህመድ ይባላሉ። ከታጣቂዎች በተተኮሰ ጥይት ሞተ የተባለ ወንድማቸውን በመመልከት የተናገሩት ነው። በዘገባ ዝርዝሩን እናቀርባለን።
ጀግኒት የሴቶች ንቅናቄ ፕሮጀክትና የሰላም ኮንፈረንስ በሐዋሳ ከተማ ተካሄደ።
በድሬዳዋ ካለፈው ሳምንት ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት መቋረጡ ታወቀ።
ከሳምንታዊው ስፖርት በቀር ዛሬ ሁለተኛው አጋማሽ በወቅታዊ ቅንብሮች የተያዘ ነው።
በዚሁ መሠረት ከጠቀስናቸው ሌላ የዓለም ዜናው ደግሞ ያካተታቸው ዋና ዋናዎቹን ሰሎሞን፣
የኦሮሚያ ፖሊስ አባ ቶርቤን ምዕራብ ኦሮሚያ ውስጥ እያሳደደ እና በቁጥጥር ስር እያዋለ መሆኑን አስታወቀ፣ የትግራይና የአማራ ክልሎች የእግር ኳስ ክለቦች በትግራይ ስታዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቁ የትግራይ ሕዝብና መንግሥት ኃላፊነት እንደሚወስድ ምክትል ፕሬዚደንቱ አስታወቁ፣ የዩናይትድ ስቴትስ መንግሥት ቢያንስ እስከፊታችን ሐሙስ ካለበለዚያም ለተራዘመ ጊዜ ዝግ ነው።
አመሰግናለሁ ሰሎሞን። ሰላም አድማጮች፣ ጤና ይስጥልን፣ እንደምናመሻችሁ። የምናስተናግዳችሁ እኔ አዲሱ አበበና
እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን።
ፕሮግራሙን የሚመራልን ንጉሡ ታምሬ ነው። አሁን የዓለም ዜናውን እናስቀድማለን።
አባ ቶርቤ በሚባል መጠሪያ ምዕራብ ኦሮሚያ ውስጥ ተደራጅቶ የሚንቀሳቀስና በክልሉ ባለሥልጣናትና በፖሊስ ባልደረቦች ላይ ግድያ የሚፈጽምን ቡድን በቁጥጥር ስር መዋል መጀመሩን የኦሮሚያ ፖሊስ ኮሚሽን አስታወቀ። የክልሉ ፖሊስ ኮሚሽነር ጀኔራል አለማየሁ እጅጉ ዛሬ በሰጡት መግለጫ ይህ የታጠቀ ኃይል 12 የፖሊስ አባላት በተገደሉበትና 77 ሰዎች በቆሰሉበት የወንጀል አድራጎት ውስጥ መሳተፉን አመልክተዋል። ኮሚሽነር ጀኔራሉ አቶ አለማየሁ አክለውም የቡድኑ አባላት 29 ሲቪሎችን መግደላቸውንና 40 የመንግሥት ታጣቂዎችን ማቁሰላቸውንም ገልጸዋል። በተጨማሪም 2072 ካላሽኒኮቭ ጠመንጃዎችን ከፖሊስ ጣቢያ ግምጃ ቤቶች መዝረፋቸውንም ኮሚሽነሩ ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል።
የትግራይና የአማራ ክልሎች እግር ኳስ ቡድኖች ክለቦች በትግራይ ስታዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ሕዝብና መንግሥት ኃላፊነት ይወስዳሉ ሲሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስታውቀዋል። ምክትል ርዕሰ መስተዳድሩ ስፖርትን ከፖለቲካ ጋር የሚቀላቅሉ አካላት ሊኮነኑ ይገባል ማለታቸውን ሙልጌታ አጽብሃ ከመቀሌ ዘግቧል።
በትግራይና አማራ ክልል የሚገኙ ክለቦች በትግራይ ስቴዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግስት ኃላፊነት ይወስዳሉ ብለዋል የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል።
ከአማራ ክልል የሚመጡ የእግር ኳስ ክለቦች በደስታ ነው የምንቀበላቸው። በደስታ መቀበል ብቻ ሳይሆን ጨዋታቸውም በስፖርታዊ ጨዋነት፣ በሰላም ውድድሩ፣ ፉክክሩ ተጠናቆ የፈለገው ውጤት ይሁን ምን ይሁን ምን ውጤቱ እኛም በደስታ እንደተቀበልናቸው በደስታም እንደምንሸኛቸው መግለጽ እንፈልጋለን።
የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል አመራሮች ጋር ባደረገው ውይይት የትግራይና የአማራ ክልል መንግስቶች ውድድሮች በሰላም ለማጠናቀቅ ኃላፊነት እንደሚወስዱ በሚዲያ ሊያሳውቁ ይገባል በተባለው መሰረት ነው መግለጫው የሰጠሁት ብለዋል ዶክተር ደብረጽዮን። ትግራይ ሰላሟን ጠብቃ የሌሎች ብሔር ተወላጆችም ተከብረው የሚኖሩባት ክልል ናት ያሉት ምክትል ርዕሰ መስተዳድሩ በስፖርት ላይ ለብቻው የሚፈጠር የሰላም ችግር አይኖሩም ብለዋል።
ይሄ ስፖርት የፖለቲካ ጨዋታ መጫወቻ መሆን የለበት የሚል አቋም ነው ያለን። ውድድር ነው፣ ህብረተሰቡን ለማዝናናት የሚጠቅም ነው፣ ለማቀራረብ እንጂ የሚያጣላም አይደለም። ስሜቶችም ቢኖሩ በቀላሉ ማርገብ ይቻላል። በሜዳው ላይ ሌላ ፖለቲካ ዓላማ መሳሪያ መሆን የለበትም ባይች ነን። ለዛ መጠቀሚያ ማድረግ እንደተጀመረ ግን እናውቃለን። ስለዚህ ይህን እኛ በከፍተኛ ደረጃ ነው የምናወግዘው። ለተንኮል፣ ህዝብ ለህዝብ ለማበጣበጥ፣ ወጣት ለወጣት ለማጋጨት የሚደረጉ እንቅስቃሴዎች በሙሉ ነው የምናወግዘው። በእኛም በኩልም የሚታዩ ለም ችግሮችንም ማስተካከል አለበት።
ቀድሞ የወጣ መርሃ ግብር እንደሚያሳየው ቀጣይ ሮብ በኢትዮጵያ ፕሪምየር ሊግ መቀለ 70 እንደርታ ከፋሲል ከነማ ጋር፣ በትግራይ ስቴዲየም በባህር ዳር ስቴዲየም ደግሞ ባህር ዳር ከተማ ከሱሑል ሽረጋ ይጫወታሉ ተብሎ ይጠበቃል። ባለፈው ዓመት በኢትዮጵያ ፕሪሚየር ሊግ በነበረው የስፖርታዊ ጨዋነት ጉድለት በትግራይና አማራ ክልል የሚገኙ የእግር ኳስ ክለቦች እርስ በርስ ሲገናኙ ጨዋታቸውን በገለልተኛ ሜዳ ይካሄድ ነበር። ይህ አካሄድ ለተጫዋቾች፣ ክለቦች፣ ደጋፊዎችና በጠቅላላ ህዝቡም ላይ መልካም ያልሆነ ስሜት እየፈጠረ ነው በማለት የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል ርዕሳነ መስተዳድሮች ባካሄደው ውይይት መሰረት የእግር ኳስ ክለቦቹ በ2011 የሚያካሄዱት ጨዋታ በየራሳቸውን ሜዳ እንዲያካሄዱ ተወስኗል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።
አመሰግናለሁ ሙልጌታ ለዘገባው። የዩናይትድ ስቴትስ መንግሥት ቢያንስ እስከፊታችን ሐሙስ ካለበለዚያም ለመጪ በርካታ ቀናትና ሳምንታትም በከፊል ዝግ እንደሚሆን ተገልጿል። የመንግስቱ ከፊል መዘጋት ምክንያት ፕሬዚደንት ዶናልድ ትራምፕ ከጠየቁት ሀገሪቱ ከሜክሲኮ ጋር በምትዋሰንበት ድንበር ላይ የግንብ አጥር ለማቆም የሚያስችል ወጪን ያካተተ በጀት አለማፈግፈጋቸውና ዴሞክራቱ እንደራሴዎች ደግሞ ግንብ የማቆም ሐሳብን በጽኑ መቃወማቸውን መቀጠላቸው ነው። ፕሬዚደንቱ ዛሬ ባወጡት የትዊተር መልእክት ዴሞክራቶቹ ቀደም ባሉ ጊዜያት ይዘውት በነበረ አቋም በድንበሩ ላይ የግንብ ወይም የአጥር ቋሚ መከለያ እንዲኖር አጥብቀው ሲደግፉ ቆይተዋል ብለዋል። ሐሳቡን የተቃወሙት የእርሳቸው የምረጡኝ ዘመቻ ማዕከላዊ ጉዳይ ከሆነ በኋላ መሆኑንም ጠቁመዋል። በሌላ በኩል ደግሞ የሕግ መወሰኛ ምክር ቤቱ ሁለተኛ ዴሞክራት አባል የኢሊኖዩ ዲክ ደርቢን ከትናንት በስቲያ ቅዳሜ በትዊተር ባሰራጩት ቃል ትራምፕ መንግስቱን ለመዝጋት የወሰኑት ኋላ ቀር ለሆነ የመካከለኛ ዘመን የወሰን ላይ ግንብ ሲሉ ነው፣ ትርጉም የለሽና የጭካኔ እርምጃ ብለዋል። የተወካዮች ምክር ቤቱና ዋይት ሃውስ ቤተ መንግሥት በበጀት ጉዳይ ላይ ባለመስማማት መንግስቱን በከፊል ወደ መዝጋት ሲሄዱ ባለፉ 5 ዓመታት ውስጥ ያሆኑ ለአራተኛ ጊዜ መሆኑ ነው። ባለፈው ሐሙስ በሪፐብሊካኑ አብላጫ የተያዘው የሕግ መወሰኛ ምክር ቤት ዋይት ሃውስ እንደሚቀበለው ፍንጭ ያሳየበትን እስከፊታችን የካቲት የሚደርስ ጊዜያዊ የወጪ ሕግ በአንድ ድምፅ ሲያጸድቅ የመንግሥቱ መዘጋት ሊቀር ይችላል የሚል ተስፋ አሳድሮ የነበረ ቢሆንም ዘግየት ብሎ ግን ፕሬዚደንት ትራምፕ ቀደም ሲል የጠየቁት የ5.7 ቢሊዮን ዶላር የግንብ ወጪ ጥያቄ ላይ የሙጥኝ በማለታቸው ከትናንት በስቲያ እኩለ ሌሊት ላይ ቀነ ገደቡ ሲያልፍ መንግሥቱ በከፊል ተዘግቷል።
እስራኤል የፊታችን ሚያዝያ ውስጥ አጠቃላይ ምርጫ እንደምታካሄድና ክኔሴቷን ወይንም የተወካዮች ምክር ቤቷን እንደምትበትን የጠቅላይ ሚኒስትር ቤንጃሚን ነታንያሁ ፓርቲ ዛሬ አስታወቀ። በጠቅላይ ሚኒስትር ነታንያሁ የሚመራው ጥምረት በውስጥ መከፋፈል ተቀስፎ ለወራት የዘለቀ ሲሆን በሐማስ ከሚመራው ጋዛ ሮኬቶች ለሚወነጨፉ ሮኬቶች የመንግስቱ ምላሽ ደካማ ነው በሚል የመከላከያ ሚኒስትሩ አቪግዶር ሊበርማን በቅርቡ ስልጣናቸውን ለቀዋል። በሌላ በኩል ደግሞ ወታደራዊ ምልመላ ውስጥ መግባታቸው ሃይማኖት በመንግስቱ ስራዎች ውስጥ ጣልቃ እንዳይገባ በሚከለክለው ሐሳብ ውስጥ ጣልቃ እንድንገባ ያደርገናል የሚል ስጋት ያላቸው አክራሪ የአይሁድ ጠቅላይ ሚኒስትር ሊኩድ ፓርቲ ባወጣው እነርሱንም በሚያካትተው የወታደራዊ አገልግሎት እቅድ ላይ ነቀፋ እያሰሙ ናቸው። አጠቃላይ ምርጫው ይካሄዳል ተብሎ ቀደም ሲል ታቅዶ የነበረው ለመጪው ህዳር ቢሆንም ጠቅላይ ሚኒስትሩ ግን በሰባት ወራት ቀድሞ እንዲካሄድ ወስነዋል።
ኢንዶኔዥያ ውስጥ ከትናንት በስቲያ በደረሰው የሱናሚ ማዕበል የሞቱ ሰዎች ቁጥር ዛሬ ወደ 373 ማሻቀቡን የሀገሪቱ የአደጋ አያያዝ ባለሥልጣናት አስታወቁ። የባንተን ክፍለ ሀገርን የባህር ጠረፍ አካባቢ ማዕበሉ ከመታ ከሁለት ቀናት በኋላም እስከ ዛሬ ከመቶ በላይ ሰው የት እንዳለ እንደማይታወቅና ቢያንስ 1459 ሰው መጎዳቱን የኢንዶኔዥያ የአደጋ ሥራ አመራር ብሔራዊ ቦርድ አመልክቷል። ሱንዳ የሚባለው ሰርጥ አካባቢ ያጥለቀለቀው የከትናንት በስቲያው ሱናሚ 681 መኖሪያ ቤቶችን ጨምሮ ወደ 1000 የሚሆኑ ሕንፃዎችንና ግንባታዎችን መጉዳቱ ወይም ማውደሙ ተገልጿል። ሱናሚው በአካባቢው ጊዜ ከትናንት በስቲያ ከምሽቱ 3:30 አካባቢ የቀሰቀሰው በአቅራቢያው ከግማሽ ሰዓት ቀደም ብሎ አናክ ክራካቶዋ የሚባለው ተራራ ላይ የፈነዳ እሳተ ገሞራ ሳይሆን እንዳልቀረ የሀገሪቱ የሚቴዎሮሎጂ የአየር ንብረትና የከርሰ ምድር መስሪያ ቤት ጠቁሟል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን አድማጮች በዜና የጀመርነው ፕሮግራማችን ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 በ ይቅርታ፣ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት እንመኛለን። በድጋሜ የምናስተናግዳችሁ አዲሱ አበበና
እኔም ሰሎሞን አባተ ነን። በዚህ በሁለተኛው አጋማሽ ከሚቀርቡት አንዱን ለቅምሻ እናሰማችሁ።
ለእኛ ቅድሚያው ድርጅታችን አገር፣ ለእኛ ቅድሚያው አገር። አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ፣ ከዛ በኋላ ነው ድርጅት ፓርቲ።
የግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ናቸው የሰማችኋቸው። ቀደም ሲል እንዳልነው በሁለተኛው አጋማሽ ዘገባው ይሰማል። አሁን ወደ ዕለቱ አብይ ርዕስ። በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ። ትናንት አንድ በጉልበት ሥራ የሚተዳደር ወጣት ሲገደል፣ ዛሬ ደግሞ የአእምሮ ጤና እክል ያለበት ወጣት ተገድሏል ይላሉ የዓይን እማኞች። ትናንትናና ዛሬ በከተማዋ በከፍተኛ የጦር መሳሪያ ድምፅ ስትታመስ መቆይቷን ነዋሪዎች ይናገራሉ። የአካባቢው ኮማንድ ፖስት በበኩሉ የመከላከያ ሰራዊት ማንንም አልገደለም ብሏል። ናኮር መልካ ከነቀምቴ ዝርዝሩን ይዟል።
ዛሬ በጊምቢ ከተማ የመከላከያ ሰራዊት በከፈተ ተኩስ የሁለት ሰው ህይወት ማለፉን በአካባቢው የነበሩ የዓይን እማኞች ለቪኦኤ ተናገሩ። ከረፋዱ 6 ሰዓት አካባቢ ልዩ ቦታው ደባባንስ የሚባል ቦታ ላይ የአእምሮ ጤና ችግር ያለበትን ግለሰብ በመከላከያ ኃይል በተተኮሰ መሳሪያ መሞቱን በአካባቢው የነበሩ ግለሰቦች ተናግረዋል። ይህ ግለሰብ ጌታቸው እንደሚባልም ነግረውኛል። በዚህ ስፍራ ላይ የነበረ ሌላም ግለሰብ መቁሰሉን ገልጸዋል። መከላከያ ሰራዊቱ ብዙ ወጣቶችን እንደያዘና ከተማ ውስጥ ማንም እንዳይቀሳቀስ ማድረጉንም እንዲሁ ገልጸውልኛል። ትናንት ረፋቱ 5 ሰዓት ገደማ በከተማው በተከፈተው ተኩስ ነው የቀን ስራ የሚሰራው ወጣት በጥይት የተመታው ይላል ስሙ እንዳይጠቀስ የተናገረ ግለሰብ።
ሁሴን አህመድ የሚባል ወጣት ህይወቱ አልፏል። እድሜው ከ23 እስከ 25 ቢሆን ነው።
የሟችን ታላቅ እህት ብርቄ አህመድ አናግሬ ነበር።
ታናሽ ወንድሜ ነው፣ 23 ዓመቱ ነው። ወንድሜ እንደ መከል ባደረጉት አገሩ ሰላም ነበርና ውጭ ቁጭ ብሎ ጫማ ሲጠርግ ነበር። ብዙ ሰዎች የመሳሪያ ድምፅ ሲሰሙ ደንግጠው ሲሮጡ ነበር።
በከተማው ከረፋቱ 5 ሰዓት ጀምሮ እስከ ቀኑ 9 ሰዓት የሚተኮሰው ከባድ መሳሪያ ሳያባራ መቆየቱን ሌላ ስሙ እንዲጠቀስ ያልፈለገ ግለሰብ ነግሮኛል። የሁለት ሰዎች ህንጻም በዚህ መሳሪያ ተደብድቧል ብሏል።
አሉ በከናል ላሎ ድዋ አፍሬ ተች ባሪን ቦ ጀውሎተ ላሎ ኩድ አፍሬ ኦልታል ሞራ
04 ቀበሌ በመሄድ 14 የሚሆኑ ወጣቶችን ይዘው ልብሳቸውን አስወልቀው በዱላ ሲደበድቧቸው ነበር። ወጣቶቹ አሁንም እዛው ናቸው፣ አልተለቀቁም።
በከተማው ብዙ የመከላከያ ሰራዊት የያዙ ተሽከርካሪዎች እየተንቀሳቀሱ ነው ያለው ይህ ግለሰብ፣ ትናንት ቁጥራቸው ትንሽ የማይባሉ ወጣቶች በመከላከያ ሰራዊቱ መወሰዳቸውንም ገልጿል።
ባገኘሁት መረጃ በከተማው ተኩስ አለ። ሰዎች እንደሚሉት ተኩሱን የከፈተው መከላከያው ኃይል ነው። የአንድ ሰው ሕይወትም አልፏል። ለምን ወደ ተኩስ እንደገቡ ለማጣራት አልቻልኩም። መሳሪያው ከተማ ውስጥ በመተኮሱ የከተማው ነዋሪ ተሸብሯል፣ ስጋትም ገብቶታል።
በከተማው አሁንም ቢሆን የተረጋጋ ሁኔታ አለመኖሩን እና ነዋሪዎች በስጋት ከቤታቸው ሳይወጡ እንደዋሉ የዓይን እማኞች ተናግረዋል። ጠዋት በፖሊስ መኪና ሰዎች ወደ ስራ እንዲገቡና አገልግሎቶች እንዲጀመሩ ጥረት ቢደረግም ከሰዓት የከፈተ አንዳችም ሰው እንደሌለን ነግረውኛል። ከጊምቢ ከተማ አቅራቢያ በሚገኘው አሮጂ የገጠር ቀበሌ ውስጥ አንድ 65 ዓመት አዛውንት በመከላከያ ኃይል ተመቶ የሕክምና ድጋፍ እየተደረገለት መሆኑን የዓይን እማኞች ተናግረዋል። ኦነግ በአካባቢው ስለሆነው ነገር የሚያውቀው ጉዳይ ካለ ለማጣራት አመራሩን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ ናኮር መልካ ነቀምቴ።
ናኮርን በአድማጮቻችን ስም አመሰግናለሁ። ናኮር ትሰማኛለህ? አንድ ሁለት ጥያቄዎች ላቀርብ ፈልጌ ነው።
አዲሱ እየተሰማኝ ነው።
ከመከላከያ ሰራዊት የተተኮሰ መሳሪያ የሰው ህይወት እንዳጠፋ ገልጠህልናል እና ከመከላከያ ሰራዊት ለመተኮሱ ምን ያህል አረጋግጠሃል? ናኮር፣
የአይን እማኞች እንደነገሩኝ መኪናው በከተማው እንቅስቃሴ ሲያደርግ ነበረ። አራት ቁራል፣ አንዱ ሙሉ ሰራዊት የያዘ ሌሎቹ ባዶ ገብቶ ነበር። ከዛ ወደ አምስት ሰዓት ገደማ ሰባት ቁራሎች ከተማ ውስጥ ተኩስ እያሰሙ ነው የገቡት። ቁራሎቹ ላይ የተጻፈው የታርጋ ቁጥር የመከላከያ መኪና እንደሆነ ያመለክታል። የአይን እማኞቹም ከቁራሉ የሚተኮስ ተኩስ ነው ወጣቱን የገደለው የሚል መልስ ነው የሰጡኝ።
መልካም። የታፈሱ ወጣቶችም አሉ ብለኛል። ምን ያህል ናቸው? ስንት ወጣቶች ታፈሱ? ለመሆኑ ዋናው መነሻ ምክንያቱ ምንድን ነው ተባለ? ስለ እሱ ተጨማሪ ነገር ትነግረናለህ?
ጥሩ። ዛሬ ከረፋዱ ስድስት ሰዓት ጀምሮ ከተማው በተኩስ ሲናወጥ እንደነበረ የአይን እማኞች ነግረውኛል። የተኩሱም ምክንያት በግልጽ የተገለጸ ባይሆንም ከኮሎኔሉ መረዳት እንደቻልኩኝ በከተማው የኦነግ እንቅስቃሴ አለ ተብሎ ስለሚታሰብ እነሱን ለመቆጣጠር የተደረገ መሆኑን ነው ከኮሎኔሉ አነጋገር መረዳት የሞከርኩት። በከተማው የሚገኙት ወጣቶች ከተማው እንዳይቆሙ የመከላከያ ሰራዊቱ ጥረት ሲያደርግ ነበረ፣ ከመንገድ ላይም እያባረራቸው ነበር። በዚህ ምክንያት ምናልባት መንገድ ላይ ይቆሙ የነበሩ ወጣቶች ማስታቸውን ለማረጋገጥ ወደ ካምፓቸው ሰው የወሰዷቸው እንደሆነ ነው አንዱ የአይን እማኝ።
ቁጥሩ
ትናንት ዛሬ ቁጥራቸው በግልጽ ይህ ነው የተባለ ወጣቶች አይደሉም የታሰሩ፣ ቁጥራቸውን አልነገሩኝም የአይን እማኝ። ትናንት ግን 14 ወጣቶች ናቸው በግንቢ ከተማ 04 ቀበሌ አካባቢ ሰው ካምፕ ውስጥ ያሉት። እነዚህ ወጣቶች ዛሬም እንዳልተለቀቁ ነው ከአይን እማኝ ለመረዳት ይቻላል።
መልካም። ናኮር፣ ግን ጠዋት ነው እንግዲህ ዛሬ ይሄን ሪፖርት የላክልን። አሁን ደግሞ ከምሽቱ 3 ሰዓት አልፏል ኢትዮጵያ ውስጥ እና ግንቢ እንደው በአሁን ሰዓት ምን ትመስላለች? ባጭሩ
ጭር ብላለች። ማለትም የሰው እንቅስቃሴም አይታይም ከተማ ውስጥ ማለት ነው። የመከላከያ ሰራዊቱ ግን በብዛት እየተንቀሳቀሰ ነው። ወጣቶቹ ከመንገድ ዞር ብለዋል። ማንም ሰው መንገድ ላይ አይታይም። የንግድን፣ የትራንስፖርትን፣ የሌላም አገልግሎት አይታይም። መንግስት ሰራተኛም ወደ ቢሮ አልገባም ዛሬ። ሆኖም ጠዋት ላይ ወደ ቢሮ እንዲገቡ በፖሊስ መኪና ድምፅ ማጉያ እንቅስቃሴ ሲደረግ ነበረ፣ ጥሪ ሲቀርብ ነበር። ያንን ጥሪ ተከትሎ ግን ከሰዓት ስራ የገባ አንድም ሰው አይታይም። አንድም አይነት አገልግሎት አልተጀመረም። ከተማ ውስጥ የሚታዩት እንደመንገድኩት ሰራዊት ብቻ ናቸው። በመሳሪያ ተመቶ የሞተው ወጣትም ቤተሰቦች የደረሱት ከአራት ሰዓት ቆይታ በኋላ ማለት ነው። ወጣቱ የተገደለው ጠዋት 6 ሰዓት ሲሆን የቤተሰቦቹ ደርሰው አስከሬኑን ከዛ ከመንገድ ላይ ያነሱት ወደ 10 ሰዓት ገደማ እንደሆነ ነው የአይን እማኞች የነገሩኝ። በመሳሪያ ተመታ ቁስ ላይ ነበረች ወጣት አለች፣ ክብሬ ታምሩ ትባላለች። እሷም ወደ ሆስፒታል ተወስዳ የሕክምና እርዳታ እየተደረገላት መሆኑን ሰምቻለሁ። በአጠቃላይ ግንቢ ከተማ ስጋት የተላበሰ እንደሆነ ነው የሚታየው።
መልካም ናኮር።
ያንን ጥሪ ተቀብሎ ወደ ስራም የገባም አካል የለም። ነገ ምን እንደሚከሰት አናውቅም። አዲስ ነገር ካለ
እውነት ነው እንግዲህ የነገው ሁኔታ ነገ እናወራለን። የዚህ የወጣቱም የቀብር ስነ ስርዓት ራሱን የቻለ ሂደት ይኖረዋል። ሁኔታዎች ሊለወጡ ይችላሉ እና የጸጥታ ሁኔታ ማለቴ ነው። እግዜር ይስጥልኝ ናኮር፣ ነገ ተመልሰን እንመጣለን እንደ ሁኔታው።
እኔም አመሰግናለሁ።
ወደ ተከታዩ ዘገባ እናልፋለን። በምዕራብ ወለጋ ዞን የተለያዩ ወረዳዎች ውስጥ የሚኖሩ የአማራ ብሔር ተወላጆች ብሔር ተኮር ጥቃት ደረሰብን ሲሉ አማረዋል። የመንግሥት መዋቅር የለም፣ የምንመራውም በታጠቁ ኃይሎች ነው ብለዋል። አስቴር ምስጋናው ተጨማሪ አላት።
በምዕራብና ሆሮ ጉድሩ ወለጋ ዞኖች ውስጥ ባሉ አንዳንድ ወረዳዎች የሚኖሩ የአማራ ብሔር ተወላጆች ለአሜሪካ ድምፅ ስልክ በመደወል በታጠቁ ኃይሎች ብሔር ተኮር የሆነ ጥቃት እየደረሰብን ነው ሲሉ ተናግረዋል። ስሜን መጥቀስ አልፈልግም ያሉት ደዋይ በሆሮ ጉድሩ ወለጋ ዞን ጃርቴ ወረዳ የሚኖሩ ሲሆን የዳውድ ኢብሳ ሰራዊቶች ነን እዚህ አካባቢ አማራ መኖር የለበትም ይያሉ እየደበደቡ መሳሪያችንም እየቀሙን ነው ያሉት ይላሉ።
ከጣጣ 5 ቀን ጀምሮ ማለት ነው ማሳሪያ እየወሰዱ ነው። የዳውድ ኢብሳ ወታደር ነው ያሉን። የኢትዮጵያ መከላከያ ሰራዊት ይመስላሉ መልካቸው። ያው ከዛ አንስቶ እስካሁን መሳሪያ እየዘረፉ ነው ያሉት፣ እየደበደቡ ሰውንም ያው እያሰቃዩ ነው ያሉት። አንድ እንጀራ ፍለጋ ነው የመጣን የአማራ ዜጋዎች። ግን አሁን ደግሞ በቀጥታ ደረሰብን እና ኃይለኛ ችግር ላይ ነው ያለ ነው። አሁን እኛን የወያኔ ሰራተኞች ወይ የወያኔ አባላት ነው የሚሉን። የወያኔ አባል ሊሰራም ሆነ ሊታገልም ሆነ ሊናገርም ሆነ አይችልም ነው የሚሉን።
መከላከያ ገብቷል አልገባም?
መከላከያ ይገባላችሁ አይሉና አልገባልንም። ግን አሁን በዛ መሃል ላይ ያው እየተሰቃየን ያለ ነው እንጂ መከላከያ እስካሁን አልገባም። ግን አሁን ገብቷል ምናምን ይሉናል። ትክክለኛ መሆኑን አላወቅንም።
ሌላው ስማቸው እንዲጠቀስ ያልፈለጉ ደዌም ከዚሁ ዞን አቤር ጉንዱሮ ወረዳ ቱሉ ገና ከተማ የሚኖሩ ናቸው። በከተማው የመንግስት መዋቅር የለም እየተመራን ያለ ነው በታጠቁ ኃይሎች ነው። የነበሩት አመራሮችም ከታጠቁ ኃይሎች ጋር በመሆን እያስደበደቡንና እያስገደሉን ነው ይላሉ።
በወረዳችን ማለት ነው እኛ ከተማው ላይ መጥተው በከተማ አስተዳደሩ ግብዣ ማካይነት ነው የመጡት ተብሎ ህብረተሰቡን ትምህርት ስጡልን ብለን ያመጣናቸው ተባለ። በጣም ሰማን። በቃ እኛ ከአሁን በኋላ መከላከያ ሰራዊቱንና ሌላ የታጠቀ አንፈልግም፣ እኛና የኦሮማ ልዩ ኃይል ነው እንበቃለን የሚል መልስ ሰጡ። ስብሰባው ላይ ያው አዳመጥን። ምንም መልስም መስጠትም አንችልም። አዳምጠን ተበተን። ከዛ በኋላ ግን በተናጠል በቃ ሌት እየመጡ እየከበቡ አማራ ላይ እየተከበቡ ነው። መሳሪያ ትጥቅ እያስፈቱ ነው። አሁን በተዘዋዋሪ ሌት እየመጡ እንዴት ትጥቅ ያስፈታሉ ስንል አይ ወረጅምን አይሰራም ግንቦት ሰባት ነው አሉን የሚባል መሰሰት። ግንቦት ሰባት እኛ ደግሞ ምን እንዲሆን አናውቅም።
የመንግስት መዋቅር እዛ አካባቢ አለ ማለት ይቻላል? አሁን
ምን የመንግስት መዋቅር አለ እንዴ? በወረዳ ደረጃ እኮ ፍትህ የለም። አሁን እኮ የተደራጀ ቡድን የሚኖረው አይደል እንዴ? እየደበደቡ ሰው እየተመታ እየሞተ እኮ ነው እንዴ? ለምሳሌ አንድ ጎጃሜ አሁን ተመቶ መሳሪያውን ወልደውት በአፍንጫው ደም እየመጣ ሆስፒታል ሄዷል። እንግዲህ ይሙት የተረፍ ብቻ ጉዳዩን አላወቁም እንጂ ማለት ነው። አገልግሎት አቁሟል። ወደ ወረዳ ስትሄጂም ፍትህ አታገኝም። ፖሊስ ጣቢያ ብትሄጂም ምን ወረዳ አስተዳደር ቢሮ ብትገቢ ምንም ወረዳው ራሱ አይገባም። ምላሽ መስጠት በጣም አስቸጋሪ ነው። እነሱ አሉ በአመራሮቹ ራሱ አይዘሩም እኮ
ከዚህ ጋር በተያያዘ እዚሁ አማራ ክልል በምዕራብ ጎጃም ዞን ሰከላ ወረዳ ውስጥ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ቁጥራቸው 185 የሆኑ ተማሪዎች በምዕራብ ወለጋ ዞን የሚኖሩ ወላጆቻችን በታጠቁ ኃይሎች ታፍነው እየተወሰዱብን በመሆኑ ትምህርታችንን መከታተል አልቻልንም በማለት ባህር ዳር ከተማ ሰልፍ አካሂደው ነበር።
አባቴ ካሴ ጸጋ ይባላል። የወሰዱት ቅዳሜ ዕለት ነው። ፖሊስ ጣቢያ ትፈልጋል ብሎ ምናምን ቁጭላ ነው ወስደውት ያለ ቅዳሜ ዕለት ቤቱ ባለበት ጊዜ ቅዳሜ የሚመጣውን ሳምንቱ ነው። ቅዳሜ ዕለት የወሰዱት ነው። እስከ ዛሬ መፍትሄ የለውም። እስር ቤት ነው ይላሉ። ሁሉ ሰው ደግሞ ሌላ ቦታ ነው ይላሉ። ያለበትን ያላወቁም። በዛሬ ደግሞ ትምህርት የመማር አልቻሉም። በቃ ሀሳቤ ከሱ ጋር ሆኖ ማለት እሱ ዘመድ ነበረች። የእሷን ባል ሊይዙት ሳለ ተኩሶ እዚያ አመለጠ። እሱ እንጂ እሱን ሊያፍኑት ሄደው ነበር በሰኞ ዕለት ማለት ነው። ሀሳቤም ችግሩን ትምህርት ላይ ሳይሆን ከሱ ጋር ነው ያለ።
ቴዎድሮስ ኢትዮ ዘማርያም ባለልኝ የመጣሁትኝ ከሰከላ ነው። በአማራ ክልል ሰከላ ወረዳ ማለት ነው። ቤተሰቦች ደግሞ ወለጋ ነው ያሉት። ቤተሰቦች እየላኩልኝ ነው የምማረው። ግን አሁን ግን በተፈጠረው የሆነ ግጭት ማለት ነው መማር አልቻልኩም። የቤት ክራይ ምናምን ነገር ይኸው እስካሁን ድረስ አልተከፈለም። በቃ የማንም ስልካቸው ራሱ በፊት ላይ ሰርቶልኝ ነበረ። አሁን ግን በቃ ስልካቸውን ራሱ ማግኘት አልቻልኩም።
ከአካባቢው የመንግስት አካላት ተጨማሪ መረጃ ለማግኘት ያደረግኩት ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የኦሮሚያ ፖሊስ ኮሚሽን ዛሬ ባወጣው መግለጫ በቄለም ወለጋ፣ በምስራቅና ምዕራብ ወለጋ እንዲሁም በሆሮ ጉድሩ አካባቢዎች የመንግስት ተቋማት አገልግሎት እንዲያቆሙ መደረጉንም የገለጸ ሲሆን የክልሉን ሰላምና ደህንነት በሚያፈርሱ አካላት ላይ እርምጃ ለመውሰድ ዝግጁ መሆኑን በመግለጫው አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮቻችን፣ የኦነግ ሊቀመንበር አቶ ዳውድ ኢብሳ መልስ እንዲሰጡ ተጠይቀው ፈቃደኛ ሳይሆኑ መቅረታቸውን ዘጋቢያችን አስቴር ገልጻልናለች። ወደ ተከታዩ የመጽሔት ዘገባ እናልፋለን።
አባ ቶርቤ በሚባል መጠሪያ ምዕራብ ኦሮሚያ ውስጥ ተደራጅቶ የሚንቀሳቀስና በክልሉ ባለሥልጣናትና በፖሊስ ባልደረቦች ላይ ግድያ የሚፈጽም ቡድንን በቁጥጥር ስር ማዋል መጀመሩን የኦሮሚያ ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽነር ጀነራል አለማየሁ እጅጉ ዛሬ በሰጡት ይህን የታጠቀ ኃይል 12 የፖሊስ አባላት በተገደሉበትና 77 በቆሰሉበት የወንጀል አድራጎት ውስጥ መሳተፉንም አመልክተዋል። አቶ አለማየሁ አክለውም የቡድኑ አባላት 29 ሲቪሎችን ገድለው 40 የመንግስት ታጣቂዎችን ማቁሰላቸውንም ገልጠዋል። በተጨማሪም 2072 ክላሽንኮቭ ጠመንጃ ከፖሊስ ጣቢያዎች ግምጃ ቤት መዘረፋቸውንም ኮሚሽነሩ ተናግረዋል። ሪፖርተራችን ሙክታር ጀማል አነጋግሯቸዋል ኮሚሽነሩን። በእርሳቸው ማለትም ኮሚሽነር አለማየሁ በሚሰጡት ማብራሪያ ይጀምራል ሪፖርቱ።
እንግዲህ እንደምታወቀው በክልላችን በተለይ በምዕራብ አካባቢ ሰፊ ችግር እንደነበረና ያንን አካል ወደ ሰላም ለመመለስ የሚደረገው ጥረት አለ። ግን ሰፊ ትዕግስት ሰፊ ጊዜ ወደ ትዕግስት የተወሰደ ነው እና ይህን ብዙ መስዋዕትነት ያስከፈለው መስዋዕትነት የከፈሉበት ሁኔታ ነው ያለው። ንብረትም የወደመበት ሁኔታ ነው ያለው። ይህን ብቻም ሳይሆን መንገዶች ተዘግቶ የንግድ ስራ የተስተጓጎለበት ሁኔታ አለ። መዋቅሮች በተለይ ቄለም ወለጋና ሆራ ወለጋ ላይ ወረዳና ቀበሌ አካባቢ እንዲሁም ዞን አካባቢ መዋቅሩ በተረጋጋ ሁኔታ ዞን አገልገል ያልቻለበት ሁኔታዎች ነው የተፈጠሩት። እነኚህ በኦነግ ሸኔ የሚንቀሳቀሰው የገንዘብ ዘረፋም በተለያየ ቦታ ወደ 3 ሚሊዮን የሚሆን ገንዘብ ዘረፈበት፣ የፖሊስ ጣቢያም ተገብቶ መሳሪያ የተዘረፈበት ሁኔታዎች አሉ። ይህን ወደ ቦታ መመለስ የፖሊስ ኃላፊነት ጸጥታ መዋቅር ኃላፊነት በመሆኑ ፖሊስ ለበት ነቅሰው የህግ የበላይነት በላይነትን ለማስከበር ጥንቃቄና በቁርጠኝነት ማስራት እንዳለበት፣ ህዝቡም ከዚህ ፖሊስ ጎን እንዲሆን በትጋት ማስራት እንዳለበት የታየበት ነው። ስርዓቱም ህብረተሰቡ በቆየ ቁጥር የዕለት ተዕለት ስራውን መስራት አልቻለም። በፖሊስ ላይም በመንግስት ላይም እምነት እያጣ የሄደበት ሁኔታ ያለ ትክክል ነው። ይህም ደግሞ ፖሊስ ዋናው አላማው ህግን ማስከበር፣ ህግ በላይነትን ማስከበር ከሆነ ድረስ ማንም ሀሳብ ያለው የተለየ አቋም ያለው ያለ ደም ማፋሰስ ያለ ግጭት በመድረክ መነጋገር ማስፋት የሚችልበት አገር አሁን የመጣውን ለውጥ ሰላምን ማስከበር አንዱ አጀንዳ ሆኖ ባለበት ምንም አይነት ደም መፋሰስ የለበት እኛም ለፖሊስ ሰላሙን ለማስከበር የህግ በላይነትን ማስጠበቅ ኃላፊነት እንደሆነ ፖሊሶችም በየደረጃ ያለው አመራርም አባልም ይህን አውቆ ስራውን በአግባቡ እንዲሰራ ህዝቡም ይህንን እንድተባበር የጀመራቸውን ትብብር በተለይ መንገዶች ሲዘጉ መዘጋት የለበትም ብለው በተለያዩ ዞኖች እንደ አብነት ከብዙዎቹ ጥቂቱ ብቻ አካባቢ ይንቺ ለፍለ እና ሌሎችም ያልተከፋቸው ቦታ ላይ የህዝብ ተሳትፎ እጅግ በጣም ይጉለ ራቁ አካባቢ ያለው ባሌ አስ አካባቢ ይሄንን እያልኩ ያለሁት ጅማም ይሁን ሌሎች አካባቢዎች የህዝብ ትምህርት በምዕራብ ምጣቱ ይሄ ችግር መቀጠል የለበትም ማስተካከል አለበት ብሎ የሚያነሳቸውን ህዝብ ሰፋ ባላንትም ሞራል እየሰጡ ወደ ሰላም የሚመለስበት መጨረሻ ላይ የሰላም ሂደቱ ምንጊዜም ዝግ አይሆን የሚፈለገው ሰላም ነው። መስዋዕትነት መከፈል በሌለበት ሰዓት ማንም ሰው መስዋዕትነት መክፈል የለበት። 12 ፖሊስ የሞቱበት ከዛም በላይ 77 የሚሆኑ የቆሰሉበት ከህብረተሰብ ህይወት ያለፈበት በምንም ተአምር የሰላም ሂደቱን ማስቀጠልና በሰላም ሌሎች አሳይመንቶችን መስራት በሚቻልበት ሰዓት ይህ ችግር መፈጠር ስለሌለበት እኛ እንደ ፖሊስ የህግ በላይነትን ማንም ይሁማ ማስጠበቅ ኃላፊነታችን በመሆኑ በየደረጃ ያለው ፖሊስ አመራርና አባላት ይህን ተግባር ከግብ ማድረስ እና ከዚህ አልፎ የሚገኘውን ህጉ በሚፈቅደው ወደ ህግ የማቅረብ ስራውን ያለምንም ማቅማማት ህገ መንግስቱን የማስከበር እና ሰላሙን ማስከበር ኃላፊነቱን እንዲወጣ የምንለው የዛሬው
የዚህ ቡድን ስያሜና ሁኔታውና አሁን በቁጥጥር ስር ተጠርጥረው የዋሉ ሰዎች ሁኔታ ምንድን ነው? ይህን በተመለከተ አጠር አድርጎ ቢያነሱልኝ።
ትክክል ነው። ባለፈው ወራት ዳሳጥር ወይም ባለሳምንት እያሉ የመንግስትራትን የበጀ ለቱቶችን ያሉትን ህይወታቸውን የጠፋበት ሁኔታ ነው ያለው። ሰሞኑን በህዝብ ተቆማም ብሔራዊ መረጃ ደህንነትም ከፍተኛ ጥረት በማድረግ ከጸጥታ አካላት ጋር በመሆን ቁጥጥር ስር መዋል የጀመሩበት አለ። እነኚህ ማንነትና ዋና መነሻቸው ወይም ማንነታቸው ራሱ በሂደቱ የሚገለጽ ሆኖ በምርመራ ላይ በመሆኑ ያኔ ላይ የሚገለጽ ሆኖ አሁንም ጠቆመው በተለያየ አቅጣጫ ህዝብን እየተባበረ ጥቆማ እየሰጠ ባለበት ስለሆነ ከስም ለመል ተጠባቂ ታውቆ እየተሰራ ያለው መሆኑ እንድታወቅ።
ጀነራል ኮሚሽነር አለማየሁ እጅጉ የኦሮሚያ ፖሊስ ኮሚሽን ኮሚሽነር፣ በአድማጮች ስም በጣም ነው የማመሰግነው።
አመሰግናለሁ።
ክቡራትና ክቡራን አድማጮች፣ በዚህኛውም ጉዳይ ላይ የኦነግ ሊቀመንበር አቶ ዳውድ ኢብሳ መልስ እንዲሰጡ ተጠይቀው ፈቃደኛ አለመሆናቸውን ዘጋቢያችን ሙክታር ጀማል አሳውቆናል። ሙክታርን ለዘገባው እናመሰግናለን።
ወደ ዕለቱ የመጽሔት የመጨረሻ ዘገባ እናልፋለን። እንዲያውም በሁለተኛው አጋማሽ ይቀርባል ያልነው አሁን ወደ መጽሔቱ ክፍል ተጠቃሎ ቀጥሎ ይቀርባል። በኢትዮጵያ ዛሬ ከየትኛውም ጉዳይ በላይ መቅደም ያለበት አገርን ማረጋጋትና ሰላምን ማስፈን ነው ሲል አርበኞች ግንቦት ሰባት አስታወቀ። ሰላምንና መረጋጋትን በኢትዮጵያ እውን ለማድረግ ከለውጥ ኃይሉ ጋር ባለው አቅሙ እንደሚሰራም የንቅናቄው መሪ አረጋግጧል። ፓርቲ ለመገንባት እየሰራ እንደሆነም የገለጠው ንቅናቄ መዋቅሩ ከስር ወደ ላይ የሚገነባ ነውም ብሏል። መለስካቸው አማሃ ነው ዝርዝሩን የላከልን።
አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ትናንት ከቀትር በኋላ በአዲስ አበባ ጠርቶት በነበረ ህዝባዊ ስብሰባ ወደፊት ይመሰረታል ስላለው ፓርቲ መርሃ ግብርና አወቃቀሩን ለተሰበሰበው ህዝብ ማብራሪያ ሰጥተዋል። የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ የዚህ ፓርቲ ርዕዮተ ዓለማዊ አምዶች በዜግነት ላይ የተመሠረተ ዴሞክራሲያዊ የፖለቲካ ሥርዓትና ፍትሐዊ ምጣኔ ሀብት የሰፈነበት ማኅበረሰብ ማደራጀት እንደሆነ ገልጸዋል። የፓርቲው መዋቅር ምን እንደሚመስል ደግሞ የገለጹት አቶ አንዳርጋቸው ጽጌ ነበሩ። አቶ አንዳርጋቸው እንደገለጹት በመደራጀት ሂደት ላይ የሚገኘው የአዲሱ ፓርቲ መሠረት በወረዳ ላይ ይጀምራል። ማንኛውም የዚህ ፓርቲ መሪ ሊመጣ የሚችለው በወረዳ ደረጃ በሚገኙ የፓርቲው አባላት ተመርጦ ብቻ እንደሚሆንም አስታውቀዋል። ሌላው የንቅናቄው አመራር አባል አቶ ቸኮል ጌታሁን ደግሞ በዚህ ረገድ ንቅናቄው ባለፉት ሶስት ወራት ምን ምን እንደሠራ አብራርተዋል። የተሰበሰበው ሕዝብ በበኩሉ መድረኩን ሲያገኝ ቅድሚያ ሰጥቶ የተወያየበትና የጠየቃቸው ጥያቄዎች በሀገሪቱ ከሚታየው የሰላም እጦት ጋር የተያያዘ ነበረ። ለዚህ ጥያቄ ጠቅላላ አድርገው ምላሽ የሰጡት ፕሮፌሰር ብርሃኑ ነጋ ናቸው።
እኛ በምንም አይነት ከአሁን በኋላ እንዲህ አይነት ግጭት እየፈጠሩ አገሪቱ እንዳትረጋጋ ለማድረግ የሚሞክሩ ኃይሎች ካሉ እነሱን ከለውጥ ኃይሉ ጋር ከነ አብይ ጋር ሆነን ማድረግ ያለብንን ነገር አድርገን በመጀመሪያ ማስረገጥ አለብን፣ ይሄንን ሰላም ማምጣት። እሱን እንደምናረግ እንጣት ታክል አትጠራጠር። ለእኛ ቅድሚያው ድርጅታችን አይደለም፣ ለእኛ ቅድሚያው አገር። አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ፣ ከዛ በኋላ ነው ድርጅት፣ ፓርቲ፣ ምንም ይመጣው። ስለዚህ በዚህ ጉዳይ ላይ ይሄ አገር ሰላም እንዲሆን ማድረግ ያለብንን ነገር ሁሉ ከዚህ የለውጥ ኃይል ጋር ሆነን እንደምናረግ ቃል እንገባላችኋለን። ምንም ወደኋላ ምንለ
የታዳሚው ሕዝብ ሌላው ስጋት በአሁኑ ወቅት በሀገሪቱ በሚስተዋሉ ችግሮች በመንግሥት አስተዳደር መዋቅሮች ታችኛው ክፍል ያሉ ሹሞች የሚፈጥሯቸው እንቅፋቶችን የተመለከተ ነበረ። በአጠቃላይ በመንግሥት ቢሮክራሲ ውስጥ ከዝቅተኛ እስከ መካከለኛ ደረጃ የሚገኙ አንዳንድ ሹማምንት የለውጡን ሂደት የሚገታ እርምጃ እንደሚወስዱ የሚጠቁሙ አስተያየቶች ከሕዝቡ ተሰንዝረዋል። የአቶ አንዳርጋቸው ጽጌ መልስ ለዚህ ኃላፊነቱን መውሰድ ያለበት ሕዝቡ ራሱ እንደሆነ የሚያመለክት ነበር።
በየወረዳው አሁንም የጥንቱን አመለካከትና አሰራር ይዘው ምንም አይነት ነገር እንዳይቀየር ሙከራ የሚያደርጉትን ሰዎች እኔ በበኩሌ ዶክተር አብይ አይደለም የሚቀይራቸው ብዬ ነው ማምነው። እናንተው ናቸው። በወረዳ ደረጃ በሺዎች የሚቆጠሩ አባላት ይዛችሁ ተደራጅታችሁ ከቆማችሁ እዛ ወረዳ ውስጥ ማንም ሊተፋፋችሁ የማይችልበት ማንም ሊያስራችሁ የማይችልበት ነው ያመጣ ትችላላችሁ። ሌላ መፍትሄ የሌለው ነገር ነው። ዋስትናው ምንድን ነው የሚል ጥያቄ አለ በየወረዳው በየምኖ ሚል ምንድን ነው አገራዊ ዋስትናው ምንድን ነው? ዋስትናው ሌላ ነገር እንደማይመጣ ሌላ ነገር ተቀልብሶ ሌላ ነገር እንደማን የተሰጠው መልስ ምንም ዋስትና የለም። ዋስትናው ድርጅት፣ ዋስትናው እንደገና ድርጅት ነው። ዋስትናው ተደራጅቶ ለማንም ቢሆን ከዚህ በኋላ መብቴን ነፃነቴን አሳልፌ አልሰጥም፣ ቅድም ያልኩት አገር ሰው ልጅ ነኝ ማለት ብቻ።
የስብሰባው ተካፋዮች በአሁኑ ጊዜ የኢትዮጵያ ወጣቶችን የተለያዩ ችግሮች እንዴት ለመፍታት አስባችኋል የሚል ጥያቄም አቅርበዋል። በተለይም ከስነ ምግባር ጉድለትና በአጠቃላይ ከሞራል መላሸቅ ጋር በተያያዘ ወጣቶች ስላጋጠማቸው ተግዳሮት የተለያዩ ጥያቄዎች ተነስተዋል፣ አስተያየቶች ተሰንዝረዋል። አቶ አንዳርጋቸው ችግሩ መታየት ያለበት ሀገሪቱ ካሳለፈችውና አሁን ከምትገኝበት ድባብ አኳያ መሆን እንደሚገባው አመልክተው የመፍትሄ አቅጣጫም ጠቁመዋል።
ወጣቶቹ ከበቀሉበት ታሪካዊ ማዕቀፍ፣ ኢኮኖሚና ማህበራዊ የሞራል ማዕቀፍ፣ ስልጣን ላይ ከነበሩት ርካሽ አሰራርና አመለካከት ሲያንጸባርቁ ከነበሩት መሪዎች ማዕቀፍ ውጪ ልናያቸው አንችልም። በተወሰነ ደረጃ ይህን ተረድተን፣ ነገር ግን ካሉበት ችግር ራሳቸውን በራሳቸው ነፃ ማውጣት የሚችሉበት ጠንካራ የሆነ የወጣቶች አደረጃጀት እንዲኖርና ከመካከላቸው እንደተባለው በእንዲህ አይነቱ ሽማግሌ ሳይሆን በእድሜያቸው በሚቀራረቡ ወጣቶች አማካኝነት ከብዙ ነገር ራሳቸውን እያስተካከሉ በጣም ጠንካራ የሆነ የወጣት እንቅስቃሴ በመፍጠር በዚህ እንቅስቃሴ አማካኝነት ከራሳቸው አልፎ አገራቸውን፣ ህዝባቸውን የሚታደጉበትን ሁኔታ መፍጠር ትክክል ነው የሚል እምነት ስላለን አንዱ የአደረጃጀት ስትራቴጂያችን ጠንካራ የሆነ የወጣቶች እንቅስቃሴና ማህበር ማቆም።
ከታዳሚዎች መካከል ስለ ታሪክም በእጅጉ የጨነቃቸው እንደሚገኙበት ከአስተያየታቸውና ጥያቄዎቻቸው መገመት ይቻላል። ፕሮፌሰር ብርሃኑ ግን ታሪክ የፖለቲካ መጫወቻ መሳሪያነቱ ማብቃት አለበት የሚል አቋም እንዳላቸው ፍንጭ ሰጥተዋል። የፖለቲካ ፓርቲዎች ተግባር በኢትዮጵያ በታሪክ ከመከራከር ውጭ ነው ይላሉ።
ኢትዮጵያ አንድነቷን ጠብቃ ዴሞክራሲያዊ ሆና የምትኖርበትን ሀገር መጠበቅ። የኢትዮጵያ ታሪክ 100 ዓመት ነው የሚለው ሰው ይመቸው ይሄድና ከታሪክ ምሁር ጋር ይከራከር። እሱ የኛ ጉዳይ እሱ አይደለም። የኛ ጉዳይ እቺን አገር በርግጥም ዴሞክራሲያዊ ታርገን ማለፍና ለልጆቻችን ማስረከብ ነው። ወደፊት ነው እንጂ የምናየው፣ በምንም አይነት ወደኋላ ያየን ስንጓተት አንኖርም። ካሁን በኋላ
አርበኞች ግንቦት ሰባት ትናንት በጠራው ህዝባዊ ስብሰባ እጅግ ብዙ ሊባል የሚችል ታዳሚ ተገኝቶበታል። ረዥም ሰዓታትም የወሰደ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናውም የዜና መጽሔቱም ተጠቃሏል። ሁለተኛው አጋማሽ ላይ ቅድም እንዳልናችሁ ወቅታዊ ጉዳዮች ናቸው የያዝነው። ወደዛ እንሄዳለን። ከምሽቱ 3:30 ሰለሞን፣ ላንተ በደንብ ይታያል። ከ38 ደቂቃ ሆኗል። ሁለተኛውን አጋማሽ እንጀምራለን። ወደ ቀዳሚው ዝግጅት እንለፍ።
በድሬዳዋ ዩኒቨርሲቲ ከዛሬ ሳምንት ሰኞ ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት ተቋርጦ ቆይቷል። አብዛኞቹ ተማሪዎችም ዩኒቨርሲቲውን ለቀው ወጥተዋል። ሆኖም እዚያው ግቢ ውስጥ በቀሩ ተማሪዎችና በዩኒቨርሲቲው አስተዳደር መካከል ትናንት በተደረገ ውይይት ትምህርት እንዲጀመር ተወስኖ ትምህርቱ ዛሬ በከፊል ተጀምሯል። የግጭቱን መነሻ፣ ተማሪዎች አሁን የሚገኙበትን ሁኔታና የአካባቢውን ማኅበረሰብ ሚና በተመለከተ የድሬዳዋ ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ቀጥሎ ይቀርባል።
ባለፈው ሰኞ 28/2011 ዓ.ም ምሽት የተጀመረው የድሬዳዋ ዩኒቨርሲቲ ግጭት በቀጣዮቹ ቀናት ተባብሶ የመማር ማስተማር ሂደቱን አስተጓጉሎት ቆይቷል። ሆኖም ዩኒቨርሲቲው ትላንትና እሁድ 14/2014 በዩኒቨርሲቲው ከቀሩ ተማሪዎች ጋር ባደረገው ለሚዲያዎች ዝግ የሆነ ውይይት ትምህርት ለመጀመር ተስማምተዋል። ዛሬ ጠዋት ወደ ዩኒቨርሲቲ ወጪ ለማጣራት ያደረኩት ሙከራ ሚዲያዎች ወደ ዩኒቨርሲቲ እንዳይገቡ የተጣለው ክልከላ ባለመነሳቱ ባይሳካልኝም ከግቢው ሲወጡ ያነጋገርኳቸው ተማሪዎች ግን ትምህርት በከፊል መጀመሩን አረጋግጠውልኛል።
የሃይማኖት አባቶች፣ የተለያዩ ተቋም ተሰሚነት ያላቸውን ሰዎች እና ከተማሪም የተወሰነ ተወካዮችን አስገብቶ የተወሰነ ስብሰባ አድርጎ በዛ መሰረት ሰላም ይኖራል በሚል ነገ ክላስ ይጀመራል የሚል ማስታወቂያ በየዶርሙ እየዞረ በስፒከር አወጀ። ያው እንደምናየው ዛሬ ጠዋት ክላስ አለ ብለን ገባን። ብዙ ተማሪ ፈርቶ አልገባም። የተወሰኑ ተማሪዎች ግን ገብተን ተምረን የባውን እየወጣን ነው።
በአሁኑ ሰዓት ከግማሽ በላይ የሚሆኑ ተማሪዎች ከዩኒቨርሲቲው ለቀው ወደ ቤተሰቦቻቸው እንደሄዱ ወይም ድሬዳዋ ከተማ እንደሚገኙ ተማሪዎች ይናገራሉ። አሁን ትምህርት የመጀመሩ ዜና ብዙ ተማሪዎችን ወደ ዩኒቨርሲቲው እንደሚመልስ ተስፋ ቢደረግም የኦሮሞና የሶማሌ ተማሪዎች ዋና ተዋናይ እንደነበሩበት በሚነገረው በዚህ ግጭት የሶማሌ ተማሪዎች ዩኒቨርሲቲውን መልቀቃቸው ስጋቱ እንዳይረግብ አድርጎታል።
ሶማሌ ተማሪዎች አልገቡም። አሁንም ተማሪው ስጋት ላይ እንዲሆን ያደረገው ግማሹ ተማሪ ገብቶ ማለት ግጭቱ ላይ የነበረው ከፊሉ አካል ገብቶ የተማረ ከፊሉ ሳይማር እንዴት ሆነ ሰላም ይገኛል በሚል ነው አብዛኛው ተማሪ ላለመግባት የቀረው።
በዛሬው ለፍት መረጃ እንድሰጡኝ የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴን በአካልም በስልክም ለማግኘት ያደረኩት ተደጋጋሚ ጥረት አልተሳካልኝም። የድሬዳዋ ዩኒቨርሲቲ ግጭት አነሳስን በተመለከተ የተለያዩ አስተያየቶች ይሰጣሉ። የአሜሪካ ድምጽ ያነጋገራትና ስሟን መግለጽ አልፈለገች አንድ ተማሪ ግጭቱ ሰኞ ታህሳስ 8 2011 ዓ.ም ተመረጠ በተማሪዎች መካከል በተፈጠረ አለመግባባት አንድ የሶማሌ ተወላጅ በመደብደቡ ጉዳዩ የብሔር መልክ እንደያዘ ተናገራለች።
ሁለት ግለሰቦች ተጣሉ እና ያንን ኬስ ወደ ብሔርተኝነት ተቀይሮ ነው እንግዲህ በትልቁ የተስፋፋው ችግሩ ማለት ነው።
ባለፈው ሳምንት በስልክ አናግሬያቸው የነበሩት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴ ግን ግጭቱ ሆን ተብሎ በታቀደ ሁኔታ የተቀነባበረ ሊሆን ይችላል የሚል እምነት አላቸው።
የግጭቱ መንስኤ ሰኞ ዕለት ምሽት ከሶስት ሰዓት በኋላ እና ዶርም አካባቢ ያሉ ብሬከሮች አሉ፣ የመብራት ብሬከሮች እነሱን ብሬከሮች በማጥፋት ነው ሁከት ለመበጥበጥ ሙከራ የተደረገው።
ማን ነው ይህን ያደረገው?
ይህንን ያደረገው አካል እስካሁን ድረስ በፖሊስም ሊደርስበት አልቻለም። በተጠናና በተቀናጀ መልክ ነው ይመስለው ድርጊቱ ተጠምቶ የተደረገ ነው ይመስለው። ከዛ በኋላ የጸጥታ አካሉም እዛ ጋር ደርሶ መቆጣጠርም አልቻለም። ምክንያቱም የተጠናና የታቀደ ስለነበረ ግርግሩን ከፍ አድርገውት የተወሰኑ ተማሪዎች ላይ አንድ ስድስት ተማሪዎች ላይም ጉዳት ደርሷል። ጉዳቱ ቀላል ቢሆን የአንድ ተማሪ ነው ትንሽ ከፎቅ ላይ የተወረወረ ተማሪ እሱ ትንሽ ጠንከር ያለ ጉዳት ነው የደረሰበት። ሌሎቹ እንኳን አሁን በመልካም ጤንነት ላይ ይገኛሉ። እና በማግስቱ በቃ ያንን ወላጅ የጸጥታ አካል ወዲያው ከተወሰነ ሰዓት በኋላ ተቆጣጥሮታል። በማግስቱ ግን ጸቡ አልበረደም። እንደገና ጽንፍ ይዞ ብሔር መልክ ወደ መያዝ ሄደና ግጭቱ እየተባባሰ መጣ።
በግጭቱ እርስ በርስ ከነበረው መደባደብና መፈነካከት በተጨማሪ ግጭቱን ለማብረድ የገቡ የፖሊስ አባላትም ድብደባ መፈጸማቸውና አስለቃሽ ጭስ መጠቀማቸው ተማሪዎች ግቢውን ለቀው እንዲሄዱ የራሱን አስተዋጽኦ ማበርከቱን የአካባቢው ነዋሪዎችና ተማሪዎች ይናገራሉ። የዩኒቨርሲቲው አስተዳደር አስቀድሞ ረቡዕ ዕለት የኦሮሞና የሶማሌ ተወላጅ ተማሪዎችን በተናጠል፣ አርብ ዕለት ደግሞ ሁሉንም ተማሪዎች ሰብስቦ በማነጋገር ግጭቱን ለማብረድ ያደረገው ጥረት የተፈለገውን ያህል ውጤት እንዳላመጣ ተማሪዎች ይናገራሉ። ትላንት እሁድ ያካሄዱ ሶስተኛ ውይይት ግን ውጤት ማሳየት የጀመረ ይመስላል። የድሬዳዋ ዩኒቨርሲቲ በቅርብ ዓመታት ነዋሪዎች በበዙበት ሰፈር ውስጥ የተሰራ አዲስ የሚባል ዩኒቨርሲቲ ነው። ይህም በአንድ በኩል የኦሮሞ ነዋሪዎች የሚበዙበት የገንደ ተስፋ ሰፈር፣ በሌላ ጎኑ ደግሞ ሶማሌ ነዋሪዎች የሚበዙበት የመርመርሳ ሰፈር መካከል የሚገኝ በመሆኑ የኦሮሞና የሶማሌ ተማሪዎች ግጭት ከተሰማ በኋላ የሁለቱ ሰፈር አንዳንድ ወጣቶችን በግጭቱ ተሳታፊ መሆናቸውን በስብሰባው ላይ መነሳቱን ተማሪዎች ይናገራሉ። ያም ሆኖ የአካባቢው ነዋሪዎች ሸሽተው ከዩኒቨርሲቲ ወጡ ተማሪዎችን ሲንከባከቡ እንደነበር ሐሙስ ታህሳስ 11 ቀን ከዩኒቨርሲቲው አመራሮችና ከድሬዳዋ አስተዳደር ፍትህ ጸጥታና ህግ ጉዳዮች ቢሮ ጋር ባደረጉት ውይይት ተናግረዋል።
ያ ችግር ሁለቱ መንደር ውስጥ ገብቶ መንደሩ ውስጥ ሌላ ችግር እንዳይፈጥር እኛ ጋር የመጡ ወጣቶችን ሰብስበን ምሳ ብልተን እመልሳለን። እናንተ ጋር የደረሱ ወጣቶችን ሰብስቡና መልሱ ብለን ተደዋውለን እና እንደዛው እኛ ማክሰኞ ዕለት 30 ተማሪ ምሳ አስበልተን ለጸጥታ ሰጠን ተመለሰ። ትላንትና ያ ችግር ደግሞ ሲፈጠር ወደ መቶ ተማሪ አካባቢ ሰበሰበ። እነኚህ ተማሪዎች ኦሮሞ ብቻ አይደሉም፣ ሶማሌ ብቻ አይደሉም፣ አማራ፣ ጉራጌ፣ ትግሬ፣ ሀዲያ፣ ዋቴቨር ከመቶ ተማሪ ውስጥ ብሔር ብሔረሰብ ናቸው። እና እነዛን ተማሪ ምሳ ገዝተንላቸው ለሚመለከተው አካል ተደዋውለን እነዛን ተማሪ ወደ ግቢ እንዲመለሱ አደረግን። ይሄን ያህል እንድታወቁልን አንፈልግም። ባታወቁልን ምሳ ያለን፣ ምክንያቱም የኢትዮጵያዊነት ኃላፊነት ስላለብን ግዴታችንም ስለሆነ ነው።
የዩኒቨርሲቲው ተማሪ የመማር ማስተማር ሂደቱ በአግባቡ እንዲቀጥል የመንግስትና የገለልተኛ ጸጥታ ኃይሎች አስተማማኝ ጥበቃ ግድ ነው ይላሉ። ባለፈው ሳምንት በዩኒቨርሲቲው በተጠሩት የተማሪ ስብሰባ ላይ የተንጸባረቀውም ይሄው ነው። የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ በበኩላቸው ከአጎራባይ ሰፈሮች ወደ ዩኒቨርሲቲው ማንም እንዳይገባ አጥሩን ከማጠናከር ጎን ለጎን በቃውንም እንደሚያጠናክሩ ተናግረዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ።
ወደሚቀጥለው ዘገባ እናልፋለን። ሴቶች በግጭት ወቅት ይበልጥ ተጠቂ መሆናቸውን በመገንዘብ ሰላም በማስከበር ሂደት ውስጥ ግንባር ቀደም ሚና እንደሚጫወቱ የኢፌዴሪ ሴቶች ሕፃናትና ወጣቶች ሚኒስቴር ገልጧል። ሴቶች ለሰላም መረጋገጥ የበኩላቸውን ድርሻ እንዲወጡ ያነሳሳል የተባለው ጀግኒት የሴቶች ንቅናቄ ፕሮጀክትና የሰላም ኮንፈረንስ በሐዋሳ ከተማ ተካሂዷል። ሴቶች አይችሉም የሚለውን ስር የሰደደ ኋላ ቀር አስተሳሰብ ለመቀየር እየተሰራ መሆኑን የተገለጠ ሲሆን ጀግኒት በሁሉም ሴቶች ውስጥ የሚገኝ የይቻላል መንፈስ ነው ተብሏል። ዘገባውን ያደረሰልን አዲስ ዘጋቢ ነው። ዮናታን ዘብዴዎስ ይባላል።
የኢፌዴሪ ሴቶች ህፃናትና ወጣቶች ጉዳይ ሚኒስትር ወይዘሮ የዓለም ጸጋይ እንዳሉት ለሴቶች ለህፃናትና ወጣቶች ደህንነትና እድገት ሰላም አስፈላጊ ነው። ሴቶች በግጭት ወቅት ይበልጥ ተጠቂ መሆናቸውን በመገንዘብ ሰላም በማስከበር ሂደት ውስጥ ሚኒስቴር መስሪያ ቤቱ ግንባር ቀደም ሚና እንደሚጫወት ተናግሯል።
በሌሎችም ሀገራት ይህንን እያየን መጥተናል። አሁን በቅርብ ጊዜ ደግሞ በሀገራችን የተከሰቱ ያሉ የቅርብ ጊዜ ክስተቶች የምንገነዘበው የምናየው ሀቅ ነው። ስለሆነም ስለ ሰላሙ እኛ ሴቶች ሁሉም ቅድሚያ ሰጥተን በሰላም ዙሪያ ግንባር ቀደሚናችን መወጣት ይጠበቅብናል።
ሴቶችን መደገፍና በአስቸጋሪ ሁኔታ ውስጥ ያሉ ህጻናት መንከባከብ የሚቻለው በሀገሪቱ ሰላም ሲኖር ብቻ መሆኑን ተናግሯል። ወይዘሮ ያለም ጸጋዬ በተለያዩ የሀገሪቱ አካባቢዎች በነበሩ ግጭቶች በዜጎች ላይ የደረሰው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ እንዳይደገም ሁሉም ኢትዮጵያውያን ኃላፊነት ተሰምቶን የበኩላችን ድርሻ ልንወጣ ይገባል ነው ያሉትም።
ቤተሰቦቻችን፣ በአካባቢያችን፣ በሀገራችን ሰላም በዘላቂነት ለማስፈን በጋራ በመምከር በዘላቂነት ሰላም ለማስፈን ከምንም ጊዜ በላይ እጅ ለእጅ ተያይዘን መስራት ይጠበቅብናል።
ሴቶች በተፈጥሮ የተሰጠን ተሰጥኦ በመጠቀም ሰላም እንዲረጋገጥ ማድረግ ይጠበቅብናል ብለዋል። ሴቶች አይችሉም የሚለውን ስር የሰደደና ኋላ ቀር አስተሳሰብ ለመቀየር የተሰራ መሆኑን የገለጹት ሚኒስትሯ ጀግኒት በሁሉም ሴቶች ውስጥ የሚገኝ የይቻላል መንፈስ ነው ያሉትም
በህብረተሰቡ ዘንድ የአስተሳሰብ ሽግግር ለማምጣት ጀግኒት የተሰኘ የማህበረሰብ ንቅናቄ ፕሮግራም ሁሉም አካባቢ ተካሂዶ ይገኛል። ጀግኒት እኔ ነኝ። ጀግኒት እናንተ ናችሁ። ጀግኒት ሁላችንም ነን። ሴቶች ጀግኒቶች ስለሆናችሁ ሁሉም ነገር ስለምትችሉ ሁሉም ነገር ስለምትሰሩ የምንሰራው ስራ እውቅና እንዲያገኝ ሁሉም ህብረተሰብ እንዲመሰክር አሁን ከአሁኑ ሰዓት ጀምረን እኔ ጀግኒት ነኝ ብለን በኩራት መናገር አለብን። ምክንያቱም እኛ የማንችለው ነገር የለምና።
የደቡብ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አስተር ከፍታ በበኩላቸው በክልል ደረጃ የተጀመረው ጀግኒት የሴቶች ንቅናቄ ፕሮጀክት እስከ ቀበሌ ድረስ ይወርዳል ነው ያሉት። በክልሉ በተፈጠረው ግጭት የሴቶች ህይወት መመሰቃቀሉን ተናግረው ሰላም በማረጋገጥ በሴቶች ላይ የሚደርሰውን ጉዳት ለማስቀረት የተቀናጀ ጥረት እንደምንደረግም ተናግሯል።
ያለ ሰላም የሴቶች ህይወት የተናጋ ነው። ያለ ሰላም የሴቶችና ህጻናቶች ወጥተው መግባት አይችሉም። ስለዚህ በክልላችን በተወሰኑ አካባቢዎች በተፈጠሩ ግጭቶች ሴቶችና ህጻናቶች ተፈናቅለዋል። ቤታቸው ተቃጥሏል። ንብረታቸው ወድሟል። መፈናቀልም ደርሶባቸዋል። ይህንን ያጣነው ሰላም ለመመለስ ሌት ቀን በትብብር መስራት ይጠበቅብናል።
በሰላም ኮንፈረንስ ላይ ጽሁፍ ያቀረቡት የጀስቲስ ፎር ኦል የሰላምና የግጭት ከፍተኛ አማካሪ ዶክተር አምባዬ ወርጋቶ ሰላም ማረጋገጥ የሚቻለው ሁለቱንም ጾታ ወደ አንድ መድረክ ማምጣት ሲቻል ነው ብለዋል።
ወንዶችን ብቻ ይዘህ ስለ ሰላም ማውራት ብዙ ጊዜ ተሞክሯል፣ አይሆንም። 51% ይባላል ስታቲስቲክሱን በትክክል ባላቅም ሴቶች ናቸው። እና ፈረንጆች እንደሚሉት ቴክስቱ ታንጎ ለመደነስ ታንጎ ለመደነስ ሁለት ሰው ያስፈልጋል። ሰላምን ለመፍጠርም ሁለት ሰው ያስፈልጋል። ወይም ደግሞ ፋሮ የሚባለው በሲዳማ ውስጥ ያለውን ስትመለከቱ ፋሮ ለማድረግ ሁለት ያስፈልጋል። ስለዚህ ልክ እንደዛ ሴትም ወንድም መኖር መቻል አለበት። ኦንቦርድ ማምጣት መቻል አለበት ሁለቱንም። ስለዚህ አገር ሰላም ስታስብ፣ መሰረታዊ እሴቶቻችን ስናስብ እነዚህን ነገር ኦል ኢንክሉሲቭ ሆነ መሄድ መቻል አለብን ብዬ አምናለሁ።
በጀግኒት ንቅናቄ ፕሮጀክት መርሃ ግብር ላይ የሃይማኖት አባቶች፣ የአገር ሽማግሌዎችና ሲቪክ ማህበራት ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀዲያና ስልጤ ዞን አገረ ስብከት ቤተ ክህነት ኃላፊ መልአከ ብርሃን አውግቾ ማሞ ሰላም ለማስፈን ከሌላ ጊዜ በበለጠ ከሴቶች ጋር ተቀናጅቶ እንደሚሰሩ ተናግሯል። ሰላም በሚያውኩ ግለሰቦችም ላይ መንግስት እርምጃ መውሰድ አለበት ብለዋል።
እነኚህ ሰላም አደፍራሾችን ምናልባት የግል ጥቅም ሊሆን ይችላል። በዚህ ዙሪያ የሚመጡትን ሁሉ ስለ ሰላሙ እነሱን መክሮ መመለስ። አሁን የምናየው መጥፎ ነገሮች አሉ። እኔ በቀደም አልቅሻለሁ። ሶማሌ ድንበር ላይ የመጡ ብዙ ህጻናትና እናቶች አይቼ ምንድን ነው ብዬ ስል ከሞያሌ ተፈናቅለው ነው የመጡት የሚል ነገር አይቼ በጣም ነው እያለቀስኩት። እኛም ሰላም ሆነው እንዲሰሩ ማስተማር መስበከኛ ድርሻ ነው። እነኚህ ሰላምን የሚነሱ አካላቶች ካሉ በጋራ የማውገዝ እነሱን ወደ ሰላም እንዲመጡ የማድረግ ሁኔታ በመጀመሪያ እያለ ሆነ እምቢ የሚሉ ከሆነ አውግዘን መለየት ይጠብቅ ምናለ ላሉ
ሰላም ለሴቶች ከምንም በላይ አስፈላጊና መሰረታዊ ጉዳይ ነው ያሉት ደግሞ ወይዘሮ ማሚያ አየለ ናቸው። ሴቶች ከቤተሰብ ጀምሮ ተደማጭነት ስላለን ይህንን እድል በመጠቀም ሰላም እንዲረጋገጥ እናደርጋለንም ብለዋል።
ጥቃቱ የሚደርሰው በሴቶች ላይ በህጻናቶች ላይ ነው። ሌሎቹ የመሸሹም አቅም አላቸው፣ የሌላም ነገር አቅም ስላላቸው ሴቱ ላይ ነው ጥቃቱ እና ሰላም ከምንም በላይ ሰላም ትልቅ ነገር ነው፣ ትልቅ ቦታ አለው እላለሁ። ከንግዱም አንጻር ከማህበራዊም ከሁሉም ነገር አንጻር ሰላም ሲደፈርስ ምንም መሆን አንችልም። ያንን ነገር ለማምጣት ሁላችንም ግንባር ቀደም መሆን አለብን። ሴቶች ደግሞ ከፍተኛ ሚና መያዝ አለብን። እንላለን።
ሴቶች ለሰላም መረጋጋት የበኩላቸውን ድርሻ እንዲወጡ ያነሳሳል የተባለው ጀግኒት የሴቶች ንቅናቄ ፕሮጀክትና የሰላም ኮንፈረንስ ሴቶች ዘረኝነትን በመጠየፍ ለሰላማችን ግንባር ቀደም ሚና እንወጣ በሚል ሐሳብ በሐዋሳ ከተማ ተካሂዷል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን ለዘገባው። በነገራችን ላይ አዲሱ ቅድም ተከስተ አድርገሃል ስለ ዮናታን። ቀደም ሲል የሰማችኋቸው ሁለት ተከታታይ ዘገባዎች የድሬዳዋው አዲስ ቸኮልና የሐዋሳው ዮናታን ዘብዲዮስ ኢትዮጵያ ውስጥ እየታየ ያለው የለውጥ አየር ውጤት ከሆኑ አዳዲስ ዘጋቢዎቻችን መካከል ያሉ ናቸው። እንኳን ደህና መጣችሁ። ቀድሞ ለቪኦኤ ሪፖርተሮችን ኢትዮጵያ ውስጥ መመደብ እንዴት አስቸጋሪ እንደነበር ታስታውሳለህ አዲሱ?
በጣም
እጅግ አስቸጋሪ ነበረ። ክቡራትና ክቡራን አድማጮች ሪፖርታችን የምሽቱ ዝግጅታችን ይቀጥላል። ስፖርት ነው ተከታዩ ዝግጅት። የዛሬውን የስፖርት ዝግጅት ያቀናበረልን ገዛኸኝ ጽዮን መስቀል ነው።
የአፍሪካ ቶታል ካፕ ሻምፒዮንስ ሊግ የመልስ ጨዋታዎች በሳምንቱ መጨረሻ ላይ በተለያዩ የአፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስቴዲየም ጅማ አባ ጅፋር ከግብፁ ሻምፒዮን ከአል አህሊ ጋር የመልስ ጨዋታቸውን አድርገው በጨዋታ ብልጫ ጅማ አባ ጅፋር 1-0 አሸንፏል። በመከላከሉም ሆነ በመሃል ሜዳ ቅብብል ተመልካቹን ያስደስተው ጅማ አባ ጅፋር በዲዲየር ላብሮ አማካይነት በ44ኛው ደቂቃ ባስቆጠራት ብቸኛ ግብ አሸንፎ ወጥቷል። ጅማ አባ ጅፋር ከሳምንት በፊት በግብፁ አሌክሳንደሪያ በመጀመሪያው ጨዋታ 2-0 ተሸንፎ ስለነበር በአጠቃላይ ውጤት 2-1 ወደ ቀጣይ ማጣሪያ ማለፍ አልቻለም። ጅማ አባ ጅፋር ከአፍሪካ ሻምፒዮንስ ሊግ ከማጣሪያው ቢወጣም በሁለተኛው የውድድር መድረክ በአፍሪካ ኮንፌዴሬሽን ዋንጫ ማጣሪያ ይሳተፋል ማለት ነው። ያሬድ ዘውድነህ የጅማ አባ ጅፋር ተጫዋች ከጨዋታው በፊት ከአንድ የስፖርት ጋዜጣ ጋር ባደረገው ቃለ መጠይቅ ወደ ቀጣይ ዙር እንለፍም አንለፍም አል አህሊን ግን እናሸንፈዋለን ብሎ ነበር። ያሬድ የተናገረውን ከጓደኞቹ ጋር በተግባር አሳክቷል ማለት ነው። የጅማ አባ ጅፋር ምክትል አሰልጣኝ ዩሱፍ አሊ ከጨዋታው በኋላ አስተያየቱን እንዲህ አሰምቷል።
እዛ ከሚጫወቱት ትንሽ የተለየ ነገር ነው አድርገውት። ያው ዲፌንስ ለማድረግ ነው የመጡት። በአንድ አጥቂ ላይ ነው ካውንተር የሚጫወቱት። ከዚህ የተሻለ ነገር ኳስ ይዘን የተጫወት ለመሄድ ነበር ሀሳባችን። ያው እነሱ ዘግተውታል። ምንም እዛ ከተጫወቱት ውስጥ ትንሽ ወጣ ያለ ጨዋታ የተጫወቱት። ይህን እንደዚህ እንደሚያደርጉም አውቀናል። ግን ያው እዛ የጣልናት እዛ የጣልነው ነጥብ ነው ትንሽ የጎሉ ብዛት ነው እንጂ የተሻለ ነገር አድርገው ልጆች ወጡት።
ተመልካቹ ስታዲየም ሞልቶ ለጅማ አባ ጅፋር ያሰማው የድምፅ ድጋፍ፣ ለተጫዋቹ ያሳየው ፍቅር እጅግ የተለየ ነበር። ለቡድኑ ማሸነፍም ትልቅ የሞራል ስንቅ ሆኖታል። በዚሁ ወደ ኢትዮጵያ ፕሪምየር ሊግ ይሸጋገራለሁ። የኢትዮጵያ ፕሪምየር ሊግ 7ኛ ሳምንት ጨዋታዎቹ 5 ግጥሚያዎችን አከናውኗል። ሐዋሳ ላይ ሐዋሳ ከተማ ሱል ሽሬን በሰፊ የግብ ልዩነት 6-1 አሸንፎታል። አዲስ አበባ ላይ ኢትዮጵያ ቡና አዳማ ከተማን በፍጹም ቅጣት ባለሜዳው ቡና 1-0 ረትቷል። ባህር ዳር ከተማ ደቡብ ፖሊስን፣ ፋሲል ከተማ ድሬዳዋ ከተማን እንዲሁ በተመሳሳይ 1-0 ሲያሸንፉ፣ መቀሌ ላይ መቀሌ 70 እንደርታ ቅዱስ ጊዮርጊስ ያለ ግብ 2-0 ተለያይተዋል። ሐዋሳ ከተማ ከ7 ጨዋታ 14 ነጥብ ሰብስቦ ፕሪምየር ሊጉን እየመራ ሲሆን ሌሎች 3 ቡድኖች በእኩል 11 ነጥብ በጎል ተበላልጠው ሁለተኛ፣ ሶስተኛና አራተኛ ናቸው። ሐዋሳ ከተማ ብቻ 7 ጨዋታ ያደረገ ሲሆን ሌሎቹ 1 እና 2 ተስተካካይ ጨዋታዎች ይቀራቸዋል። በዚህ ሳምንት አስደሳችሁ ዜና በአዲስ አበባም ሆነ በክልል ከተሞች በስቴዲየሞች ከስፖርታዊ ጨዋነት ያፈነገጠና ረብሻ አለመሰማቱ አስደሳችሁ ዜና ነው። ወደ ባህር ማዶ ስንሸጋገር በእንግሊዝ ፕሪምየር ሊግ 18ኛ ሳምንት ጨዋታዎች አዳዲስ ክስተቶችና ያልተጠበቁ ያልተገመቱም ውጤቶች ተመዝግበዋል። ሊቨርፑል መሪነቱን ሲያጠናክር፣ ተከታዮቹ ማንቸስተር ሲቲና ቼልሲ ያውም በሜዳቸውና በደጋፊያቸው ፊት ያልተጠበቀና ያልተገመቱ ሽንፈት ገጥሟቸዋል። ليفربول وولفرهامبتونن 2 ለባዶ በረታበት ጨዋታ ኦንዶጋንና መሐመድ ሳላህ ጎሎቹን አስቆጥረዋል። ሊቨርፑል ሻምፒዮን ለመሆን ያነጣጠረ ይመስሎታል ተብለው የተጠየቁት የሊቨርፑል አሰልጣኝ የርገን ክሎፕ ስለ ሻምፒዮንነትም ሆነ ስለ ዋንጫ ማንሳት ለማውራት ጊዜው ገና ነው የሚል አጭር መልስ ሰጥተዋል። ማንቸስተር ሲቲ በክርስቲያን ፓላስ 3-2 ቼልሲ በሌስተር ሲቲ 1-0 ተሸንፈዋል። የባለሜዳዎቹ ቼልሲና ማንቸስተር ሲቲ ሽንፈት ያልተጠበቀም ያልተገመተም ነበር። አነጋጋሪው የማንቸስተር ዩናይትድ አሰልጣኝ ሞሪኖ ከስራ በተባረሩ ማግስት ማንቸስተር ዩናይትድ ካርዲፍ ሲቲን እንዳልነበር አድርጎ 5-1 አሸንፎታል። የማንቸስተር ዩናይትድ ተጫዋቾችም በዚህ ጨዋታ ላይ ያሳዩት እንቅስቃሴ እንዲህ ባለ ሁኔታ በሰፊ የግብ ልዩነት ማሸነፋቸው በርካቶችን አስገርሟል። ሌላው በሰፊ የግብ ልዩነት ያሸነፈው ቶተንሃም ሲሆን በኤቨርተን ላይ ግማሽ ደርዘን ጎል ቆጥሮበታል፣ 6-2 ቆጥሮበታል። ሌሎች ጨዋታዎችም ተካሂደዋል። ሊቨርፑል በ48 ማንቸስተር ሲቲ በ44 ቶተንሃም በ42 ከአንደኛ እስከ ሶስተኛ ሆነው ሲመሩ በእኩል ነጥብ ቼልሲና አርሰናል አራተኛና አምስተኛ ናቸው። ፔሬ ኦባሚያንግ ከአርሰናል በ12 ጎል መሪነቱን ለብቻው አድርጓል። መሐመድ ሳላህ ከሊቨርፑል፣ ሃሪ ኬን ከቶተንሃም በኩል 11 ጎል ኦባሚያንግን ደረስነብህ እያሉት ነው። በስፔን ላሊጋ ባርሴሎናና አትሌቲኮ ማድሪድ ድል ሲቀናቸው እስከ ቅርብ ጊዜ በላሊጋው ሂደት ሃያላኑን ሲፈታተን የቆየው ሲቪያ ሸብረክ ብሎ ነጥብ ጥሏል። ባርሴሎና ሴልታ ቪጎን 2-0 በረታበት ጨዋታ ኦስማን ደምበሌና ሊዮኔል ሜሲ ጎሎቹን አግብተዋል። አትሌቲኮ ማድሪድ ኤስፓኞልን 1-0 ሲረታ ሌጋኔስ ከሲቪያ 1-1 አቻ ወጥተዋል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ37 ነጥብ መሪነቱን ሲያስቀጥል አትሌቲኮ ማድሪድና ሲቪያ በ34ና በ32 ተከታትለዋል። ሁለተኛና ሶስተኛ ናቸው። ሊዮኔል ሜሲ በ15 ጎል ኮከብ ጎል አግቢነቱን አጠናክሮ ቀጥሏል።
ገዛይን ጽዮን መስቀልን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለማጠቃለያ ጊዜ ያለን አይመስለኝም። ሰሎሞን ግን አንድ ጥያቄ እንደኔው ሌሎችም ጥያቄ ይኖራቸው ይሆናል። የፌዴራል መንግስት መስሪያ ቤቶች በከፊል ተዘግተዋል ይባላል። እኔ እናንተ የፌዴራል ሰራተኞች ነን፣ ግን ስራ ላይ ነን። አለቆቻችን ደግሞ ስራ ላይ የሉም። እየሰሩ የማይከፈላቸው ሁሉ አሉ ይባላል። በአጭሩ አብራራ ይሄን ነገር።
እኔ እናንተ አስፈላጊ የሚባል የሰራተኞች ክፍል ውስጥ ስላለን ነው የምንሰራው። በአሁኑ ጊዜ ዩናይትድ ስቴትስ መንግስት ካሉት በአጠቃላይ 800,000 የሚሆኑ ሰራተኞች ከአንድ ሶስተኛ በላይ የሚሆነው ከስራ ውጭ ነው ያለው፣ ደሞዝ ሳይከፈለው። ይሄ መንግስት ዝግ ሆኖ በሚቆይበት ጊዜ ከፊል የሚባለው ለዚህ ነው። ዝግ ሆኖ በሚቆይበት ጊዜ ከስራ ውጭ የሚሆኑ የውጭ ጉዳይ ሚኒስቴር መስሪያ ቤት ሰራተኞች ኤምባሲዎችን ጨምሮ ማለት ነው። አዲስ አበባ ያለውም የኢትዮጵያ የአሜሪካ ኤምባሲ ይመለከተዋል። የፍትህ ሚኒስቴር፣ የሀገር ውስጥ ጉዳዮች ሚኒስቴር፣ ግብርና ሚኒስቴርን የመሳሰሉ መስሪያ ቤቶች ሰራተኞች በአብዛኛው ኢሴንሻል ወይም በጣም አስፈላጊ ከሚባሉት ውጪ ሆነው ይቆያሉ ማለት ነው። ይሁን እንጂ በስራ ላይ ሆነውም ደሞዝ በወቅቱ ላይ ከፈላቸው የሚችሉ ሰራተኞች ሊኖሩ ይችላሉ። ነገር ግን ይከፈላቸዋል እነሱ በኋላ።
የአመት ረፍቱ የተሰረዘበት
የአመት ረፍት በዚህ ጊዜ ውስጥ መውጣት አይፈቀድም፣ አይወጣም ስራ ላይ ያሉትና እንደዚህ ነው። ወደፊት ደግሞ ሰሞኑን ያሉ ማብራሪያዎችን ባለሙያዎችንም እየጋበዝን እንዲሰጡልን እንጠይቃለን።
ሙዚቃም ጋብዘን እንግዲህ
እንግዲህ ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በመላ ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲሱ አበበ ነኝ።
አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል የክሪስማስ ወይም የፈረንጅ ገና ዋዜማ ምሽት ነው። በዚህ ዓመት በቅርቡ ያረፈችው ድንቂቱ አሪታ ፍራንክሊን የተጫወተችውን ሆሊ ናይት እስከ ዝግጅታችን ፍጻሜ እንጋብዛችኋለን። መልካም ምሽት፣ መልካም ገና፣
መልካም ገና።
It is the hour of our dear Savior's birth. Long may the world and sin and
ሬዲዮ ድምፅ አሜሪካዊ በ12 25